ይህ በአትላንታ ጆርጂያ በምትገኘው በኢትዮጵያ ወንጌላዊት ቤተክርስቲያን ተዘጋጅቶ የቀረበ የሳምንቱ የሬዲዮ ፕሮግራማችን ነው።
ሰላም ጤና ይስጥልን ክብራትና ክብራን የዝግጅታችን ተከታታዮች እንደምን ሰንብታችኋል? በጌታ በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። እያደመጣችሁ ያላችሁት ከአትላንታ ጆርጂያ የሚተላለፈውን የሳምንቱን የሬዲዮ ፕሮግራማችን ነው። በዛሬው ዝግጅታችን እድገትና ምስጢሩ በሚል ርዕስ ባለፈው ሳምንት ጀምረን የነበረውን ሁለተኛውን ክፍል ይዘን ቀርበናል። እናንተም ዝግጅታችንን እስከ ፍጻሜው ድረስ በመከታተል አብራችሁን እንድትሆኑ በማክበር እንጋብዛለን። ባለፈው ሳምንት ዝግጅታችን እድገትና ምስጢሩ በሚል ርዕስ የተካፈልነው ቃል ለእድገታችን ዋና መሰረት የሆነው የእግዚአብሔር ቃል ጸሎትና ከቅዱሳን ጋር ያለን ህብረት እንደሆነ በዝርዝር ተመልክተናል። ለዛሬም ካለፈው ሳምንት በመቀጠል ከእግዚአብሔር ቃል ያካፍሉናል ቄስ ዶክተር ቶሎሳ ጉዲና።
እነተኛ ህብረት ባለበት መልእክት አለ፣ መገለጥ አለ፣ መጽናናት አለ፣ ትምህርት አለ፣ ፈውስ አለ፣ እድገት አለ፣ በረከት አለ። አንዱ ለሌላው መልእክት አለው። አንዱ ለሌላው ፍቅር አለው። አንዱ ለሌላው መገለጥ አለው። አንዱ ለሌላው ከእግዚአብሔር የሆነ ምክር አለው። ዛሬ ሰዎች ምንም የላቸውም ያለ ወሬ። አንዱ ለሌላ የሚያመጣው ምንም ነገር የለውም፣ ነገር የለውም። ምክንያቱም ከእግዚአብሔር የሚሰሙት ነገር የለማ። የእስራኤል ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስም ይህንን ዘመን ይቀይረው፣ ይህንን ዘመን ይለውጠልን። ፈውሲን የሚያመጣ ብርታትን የሚያመጣ የጸጋን ስጦታ በሙላት በእያንዳንዳችን ላይ የሚያመጣ የመንፈስ ቅዱስ እሳት በእያንዳንዳችን ላይ ይውረድ። ጌታ ያን ያድርገው። ወገኖቼ የእግዚአብሔር ቃል የቅዱሳን ህብረት ባለበት ቦታ ሁሉም መልካም እንደሆነ ይላል። ሁሉም ያማረ እንደሆነ፣ ሁሉም ውብ እንደሆነ፣ በዛ በረከት እንዳለ፣ በዛ ህይወት እንዳለ ይናገራል በመዝሙረ ዳዊት ምዕራፍ 133 ላይ። ስለዚህ ህብረት 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 ለማደግ ትፈልጋላችሁ? ያለ ህብረት ማደግ የለም። ሰዎች አይ እኔ ለብቻ ይጸልያለሁ ቤቴን ዘግቼ ለብቻችን እኖራለሁ ያ ሰይጣን ብዙዎችን የዋሸበት ስትራቴጂው ነው። ቤቱን ዘግቶ ኖሮ ለስድስት ወር ጌታን ያመለከ እስከዛሬ የለም። ለአንድ ወር ይሆናል፣ ለሁለት ወር ሊሆን ይችላል። ለወረ ሰይጣን የምገነጥለው እንደዛ ነው። የድሮ የፍየሎችን ይጠብቅ ነበር፣ ብዙ ፍየሎች ነበሩ። እና ምን ያደርጋል መሰላችሁ? እንስሳ ይደበቅና መጀመሪያ፣ ከዛ በኋላ ይዘልና ፊቱን ሲያሳይ ሁላቸውም ይበተናሉ። አንደኛው ወደ ቀኝ፣ አንደኛው ወደ ኋላ፣ አንደኛው ወደ ግራ፣ አንደኛው ወደዚህ። በዛን ጊዜ አይቶ የትኛውን እንደሚፈልግ ከኋላ ይሄድና ይይዛል። ሰይጣን ዛሬ እንደዛ ነው የሚያደርገው። በጣም ብዙ የእግዚአብሔርን ቤት የሚበታትንበት ብዙ መንገድ አለ። ብዙ መንገድ ሰዎች ህብረት የላቸው። ሰዎች የሚያወሩት የእግዚአብሔር ጉዳይ አይደለም። ከቤተ ክርስቲያን ከወጡ በኋላ ወሬያቸው ሌላ ነው፣ ቋንቋቸው ወዲያው ይለወጣል። ስለዚህ በእንደዚህ አይነት መቀጠል አይቻልም። ለማደግ ከፈለጋችሁ፣ በእግዚአብሔር ቤት ለማደግ ከፈለጋችሁ በህብረት እንደግ፣ በህብረት ማደግ አለብን። አራተኛው መመስከር ነው። መመስከር ሐዋርያው ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 9 ላይ 9 እና 10 ላይ ከጨለማ ወደምደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ እያለ ይዘረዝራል። የንጉሥ ካህናት የተመረጠ ይህ ትውልድ እያለ ይዘረዝራል። ነገር ግን እኔ ለማየት የፈለጉ ከጨለማ ወደምደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ ነው። እግዚአብሔር አንደበትን የሰጠን እንድንናገር ነው እንድንናገር ነው። ስለዚህ መመስከር የግድ ነው። መመስከር የጌታን በጎነት መናገር ነው። መመስከር የጌታን መልካምነት መናገር ነው። መመስከር የጌታን ቸርነት መናገር ነው። እግዚአብሔር በእኛ ላይ የዘራውን መልካም ነገር በሌሎች ላይ መዝራት ነው። መመስከር የእግዚአብሔር መልእክተኛ መሆን ነው። መመስከር የእግዚአብሔርን ልብ ለሰዎች መግለጥ ነው። የጠራችሁ የእርሱን በጎነት እንድትነግሩ። ለመሆኑ በዚህ ሳምንት የእግዚአብሔርን በጎነት ለሰው ነግራችኋል? እግዚአብሔር ያደረገላችሁ፣ እግዚአብሔር ያደረገልን ተናግረናል? ነግረናል? ለአንድ ሰው እናፍርበታለን ወይስ የማንናገርበት ምክንያቱ ምንድን ነው? ምንድን ነው እሱ? በመመስከር ውስጥ ያለውን ምስጢር በመጠኑ አንዳንድ ነጥቦችን እነግራችኋለሁ። አንደኛ ሰው ሲመሰክር በመንፈሳዊ ሕይወቱ ያድጋል። የማያድግ ይቀጭጫል። ወይም ታድጋላችሁ፣ ወይም ከመገለጥ ወደ መገለጥ፣ ከማስተዋል ወደ ማስተዋል፣ ከክብር ወደ ክብር እንሄዳለን፣ ወይም ወደ ኋላ ቁጭ ብለን ወሬ፣ የድሮ ወሬ እያወራን በቃ ማደግን፣ መመስከርን፣ ማገልገልን እናቆማለን። መመስከር በመንፈሳዊ ሕይወታችን እንድናድግ ያደርጋል። አለማደግ አደገኛ ነው። አለመመስከር አደገኛ ነው። የማያድግ ሰው ይቀጭጫል። አደገኛ የቤተ ክርስቲያን ውስጥ ወረኛ ይሆናል። ዩ ሃቭ ቱ ግሮ፣ ማደግ አለብን። የማያድግ ሰው ከሱ መልካም ወሬ አይሰማም። ተመልከቱ፣ ስትወጡ ተመልከቱ፣ በህይወታችሁ አለፉት ዘመናት በቤተ ክርስቲያን አካባቢ ወደ 50 ዓመት ቆይቻለሁ። ብዙዎቻችሁ እድሜ በላይ ነው። በዛ ውስጥ ያየሁት ነገር አለ። ሰዎች ካላደጉ የሚያድጉትን ያሰናክላሉ። ካላደጉ ህይወታቸው፣ ኑሯቸው፣ የጸሎት ህይወታቸው ይቀጭታል፣ ምስክርነታቸው ይቀጭታል። በቃ ከዛ በኋላ መድከም፣ ከዛ በኋላ አይ እኔ ምን ቤተ ክርስቲያን፣ በቃ ምክንያት ያገኛል። በወንድሞች ላይ ምክንያት ያገኛሉ። በቤተ ክርስቲያን ላይ ምክንያት ያገኛሉ። በፓስተሮች ላይ ምክንያት ያገኛሉ። በሽማግሌዎች ላይ ምክንያት፣ በዝንጀሮ ላይ ምክንያት ያገኛሉ። በዛ ላይ ምክንያት የማያገኙበት ቦታ የለም። በተለይ የደከመ ክርስቲያን በምንም አይነት መልካም ነገርን አይ በምንም አይነት አንድ መልካም ነገር እንዲህ ነው ብሎ መናገር አይችልም። መመስከር ያሳድጋል። ሁለተኛ ሰው እግዚአብሔር ላደረገለት ሁሉ ምስጋና የሚያቀርበው በሰዎች ፊት ጌታን ስለ ጌታ ሲመሰክር ነው። እግዚአብሔርን ማመስገን ነው መመስከር። ስለዚህ ስትመሰክሩ፣ ምን ብላችሁ ብትመሰክሩ፣ ስለ ጌታ ስትመሰክሩ፣ ጌታን ማመስገናችሁ ጌታን ማመስገናችን ነው። ሶስተኛ ምስክርነት የጠላትን አፍ ይዘጋል። በፈተና ላይ በጠላት ላይ በፍርሃት ላይ በስጋ ላይ በር ይዘጋበታል። ከሳሻቸውን ይላል በራእይ ምዕራፍ 12 ቁጥር 11 ላይ ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱት ይላል። የማይመሰክር ዝም ብሎ አፉን ይዞ እጁን ህይወቱን ለጠላት መስጠቱ ነው። ስንመሰክር ተሰማን አልተሰማን ኢየሱስ ጌታ ነው ስንል ዛን ጊዜ የጠላት መድረክ ይፈርሳል። ብሰማኝ ባይሰማኝ እርሱ አዳኜ ነው ማለት ትልቅ ድል ነው። ትልቅ ድል ነው። አራተኛ ምስክርነት ከዘላለም ዘላለም ሞትና ጥፋት ነፍሳትን ይመልሳል። ሁላችን የቅዱሳን ምስክሮች የምስክር የነሱ ምስክሮች ፍሬንን አንድ ሰው መስክሮልን ነው የዳነው። ሳይመሰከርልን ስለ ጌታ ሳንሰማ የዳነ ሰው እዚህ ያለ አይመስለኝም፣ አይቻልም። ስለዚህ ምስክርነት በጣም ኃይል አለ። ይህንን እኔና እናንተ መለማመድ አለብን። ነፍሳትን ከሞት ከጥፋት ያድናል። የምስራች የምትነግሪ ጽዮን ሆይ ከፍ ወደ አለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ አትፍር። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ ይላል ኢሳይያስ በምዕራፍ 40 ቁጥር 9 ላይ። ድምፅሽን ከፍ አርግና ተናገር። ዋይ ጠላት በዛ ነው የምመጣው። ጠላት በዛ ነው የምመጣው። ቃል ኃይል አለ። ከአፋችን የሚወጣው ቃል ኃይል አለ። ቃል አክቲቬት ያደርገናል፣ አክቲቬት ያደርጋል። አንድን ሰው እወድሃለሁ ስትሉት አክቲቬት የሚያደርገው ነገር አለው። እጠላሃለሁ ስትሉት አክቲቬት የሚያደርገው ነገር አለው። እግዚአብሔር አምላኬ ነው ስትሉት በውስጣችሁ አክቲቬት የሚያደርገው ነገር አለ። ቃል አክቲቬት ያደርጋል። ስለዚህ ይህንን ቃል መናገር አለብን፣ ይህንን ቃል መናገር አለብን። ይህንን ለመናገር ግን ወገኖቼ ምስክርነት ፍቅርን ይጠይቃል፣ ድፍረትን ይጠይቃል፣ ቁርጠኝነትን ይጠይቃል፣ አቋምን መለየት ይጠይቃል። አምስተኛ ምስክር መሆን ለዳግመኛ ምጽአት ያዘጋጃል። እንደ ተጻፈው ጌታ ኢየሱስ ክርስቶስ ይመጣል ዳግም። ለዛ ሁሉ መዘጋጀት ስለሚያስፈልግ ይህን የመምጫውን የምስራች ለማብሰር እያንዳንዱ አማኝ መስካሪ መሆን አለበት። እዚህ ያላችሁ፣ አንደበት ያላችሁ፣ ይሄ የእግዚአብሔር በእኔና በእናንተ ከእኔና ከእናንተ የምጠብቀው ነው መናገር አለበት። ቤተ ክርስቲያን መምጣት ብቻ አይበቃም። መናገር አለብን፣ መናገር አለብን። የመጨረሻ ዘመን ዝናብ፣ የመጨረሻ ዘመን በረከት፣ የመጨረሻ ዘመን መከር፣ የመጨረሻ ዘመን ድል፣ የመጨረሻ ዘመን እንቅስቃሴ የሚመጣው ከመስካሪዎች ነው፣ በመስካሪዎች በኩል ነው የሚመሰክሩ። ስድስተኛ ምስክርነት ለበረከት ነው። ሳይመሰክር የሚባረክ የለም። ሳይመሰክር የሚባረክ የለም። ተናገሩ፣ እግዚአብሔር ያደረገላችሁ። ተናገሩ፣ እግዚአብሔር ያደረገላችሁ። ተናገሩ የእግዚአብሔርን ፍቅርና ምሕረት። ያ ምን ያደርጋል? በረከታችሁን ይጨምራል፣ ያሳድጋል። ሰባተኛ መስካሪ መሆን እምነትን ያሳድጋል። እምነታችን እያደገ የሚሄደው ስለተቀበልነው እውነት እያወጅን ስንሄድ ነው። እውነትን ተቀብለናል አይደል? እውነትን አውቀናል አይደል? ስለዛ እያወጅን ስንሄድ ነው። በጌታ ላይ ያለንን እምነት ይጨምራል። በጌታ ላይ ያለንን ፍቅር ይጨምራል። በጌታ ያለንን ፍቅር ያጸናል፣ ጽናትን ይጨምራል። ምስክር መሆን ኃይል አለው። ስምንተኛ ምስክርነት ለምናምነው ታማኝ መሆናችንን ያረጋግጣል። በሰው ፊት ስለ እርሱ መናገር አናፍርበትም። ብዙዎች ክርስቲያኖች በጌታ ያፍራሉ፣ ወይም ደግሞ እምነታቸው እንደማይጠቅም ለሰው መናገር ብናገሩ የማይጠቅም እንደሆነ እንደዛ ነው። እሱ አይደለም ግን በወንጌል አላፍርም አለ ጳውሎስ። በወንጌል አላፍርም በነዛ በግሪክ ፈላስፎች በሮማውያን ካልቸር ባህላዊ አመለካከት በነዛዘን ሁሉን ነገር ዝቅ በሚያደርጉት ማከል እኔ በወንጌል አላፍርማል በወንጌል አላፍር ማን ነው በማን ፊት ቆሜ ነው በወንጌል ማፍሮ ማን ሆኖ ነው ማን ሆኖ ነው ማን ስም ኖሮት ነው ማን ክብር ኖሮት ነው በወንጌል ማፍሮ ይልቁንስ የኔ ክብር በወንጌል አይደለም የኔ ሰው መሆን በወንጌል አይደለም እንዴ በወንጌል አላፍር በወንጌል አላፍር ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 38 ላይ እንዲህ አለ በዚህም በዘማዊና በኃጢአተኛ ትውልድ መካከል በኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በርሱ ያፍርበታል አለ ዘመኑ እንዴት ነው አለ ትውልዱ እንዴት ነው ኃጢአተኛ ዘማዊ ትውልድ ነው አለ እውነትን የሚያጣምም እውነት የማይገባው በዚህ መካከል በቃለ የሚያፍራለ እናፍራለን እንዴ በስ ሰው ያደረገን እሱ ነው ከማን የተነሳ ነው የምናፍረው ከማን በምድር ላይ አስቡት ማን የዓለም መሪዎችን በሙሉ አምጧቸው ምን በእነሱ ፊት እናፍራለን እኛ እነሱ በእኛ ፊት ማፈርን አለባቸው ስለ ማንነታቸው ስለ ኃጢአታቸው ስለ ውርደታቸው ስለሚያደርጉት ስለሚያጨበረብሩት ስለዚህ እነሱ ማፈር አለባቸው እኔ አይደለም ማፍረው እነሱ ማፈር አለባቸው ልኩስ እኔ እነሱን ይቅርታ አልጠይቅም እነሱ እኔን ይቅርታ መጠየቅ ነበረባቸው ጌታ ኢየሱስ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍራል በእግዚአብሔር ቃል አናፍርም በቃሉ አናፍርም በሉ እስኪ በቃሉ አናፍርም በሉ በስሙ አናፍርም በሉ አዎ አናፍርም አሻፍረን እንላለን አናፍርም የሚያሳፍረን ነገር የለም ከአፍረት ያወጣን ቃል ነው ከውርደት ያወጣን ቃል ነው አዎ ምን እናፍራለን ያከበረን በክብር ቦታ ያቆመን የክብርን ስም የሰጠን የዘላለም የእግዚአብሔር ቃል ነው አናፍርበትም ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን እጅግ እጅግ የሚያስፈራ ወገኖቼ በጌታ ማፈር ነው በዚህመራ ላይ የሚያስፈራው መመስከር በሚጀመርበት ጊዜ ነገሩ ምን ይሆናል መስላችሁ ሃቢት ፎርሚንግ ይሆናል ምንድነው እንዴት ነው የሚባለው በቃ ከተለመደ ሰዎች መመስከር ያ በቃ ካልመሰከሩ ያቁነጠንጣቸዋል ምክንያቱም እንደዛ ነው እንደዛ አይነት ነገር ነው ኦ እንደዛ እንዴት አርጎ ይመሰክራሉ እኔ ይፈራሉ የሚባል ነገር አለ ምንም የሚያስፈራ ነገር የለም ሰውን አትፍሩ ሰው የሚፈራ አይደለም ሰው የሚፈራ አይደለም ብዙ እንትን ስለሆነ ጥሩ መኪና ስለምነዳ ወይም ደግሞ ጥሩ ሹመት ስላለው ወይም ደግሞ በቃ ጥሩ ስም ስላለው ወይም ደግሞ አለማውያን የሚያከብሩ ስለሆነ የሚያስፈራ ነገር የለውም ሰው ምንም የለውም ሰው እንደ ሳር ነው እንደ አበባ ነው አላል እግዚአብሔር ቃል ሰው የሚፈራ አይደለም ሰው መፍራት ራሱ ኃጢአት ዘጠነኛ ምስክርነት ለጸሎት ያበረታል ለአምልኮ ያበረታል የነፍሳትን ፍቅር ይጨምራል ህይወታችንን ያነቃቃል ብዙ ሰዎች ለመመስከር ፍላጎት አላቸው ነገር ግን እንዴት እንደሚጀምሩ አያውቁም ስለ ሰው መልካም ነገር ማለት ከቻል ሰዎች የሚቀጥለው ለመስማት ይጓጓሉ መልካም ነገር ማለት ከቻላችሁ ምንም ነገር ከመናገራችሁ በፊት አንድ መልካም ነገር ለምታውት ሰዎች ተናገሩ ከዛ በኋላ ሰዎቹ ራሳቸው ለመስማት ከናንተ ለመስማት ይፈልጋሉ በጣም ያስገረመኝ ብዙ አይዛብ የሚመስሉኝ ሰዎች እዚህ ጂም የሚሄድበት ቦታ አለና ብዙዎች ይሰበሰባሉ ሰላም የሚባል ሰው የለም አንድ ነገር አይሉም ድምፅ አይሰማም ሁሉም በቃ ሄዶ ሰርቶ ታጥቦ ለብሶ ይሄዳል። ከዛ በኋላ ይሄንን ዝምታ አንድ ቀን እንደው ትማርጋለብኝ ብዬ ላንዱ ቀረባልኩኝና በጣም ግሩም አትሌት ነህ አልኩት። ቴንክ ዩ ብሎ ሄደ። ሁለተኛ ቀን ላይ መጣና ሰላም አለ። ሌሎችም በሙሉ አልፎ ሰላም አለ። ከዛ በኋላ እያንዳንዳቸውን አንዳንድ መልካም ነገር እየተናገርኩ መጠየቅ ጀመርኩ። አንዳንዶች ቴንክ ዩ ፎር አስኪንግ ብሎ ታሪካቸው ለእኔ መንገድ ጀመሩ። ታውቃላችሁ፣ ዛሬ ባለፈው ሳምንት በሚመጣው ኖቬምበር ውስጥ 15 ዶክተሮችን ይዤ ወደ ኢትዮጵያ እንድሄድ ከዛ ያሉ ዶክተሮች መተን ኢትዮጵያ ሄደን እናገለግላለን ብሎ ቃል ሰጡ። ምን መስላችኋል? ምን መስላችኋል? ሄደን ሀገሪን እናያለን፣ እዛ ሄደን እናገለግላለን ብሎ አንዳንዶቹ ይመጣሉ እንመጣለን ብለዋል። እዚህ ጃስት አንድ ነገር መልካም ነገር ተናገሩ። እስኪ ጎናችሁ ለተቀመጠው ሰው አንድ መልካም ነገር ንገሩት፣ ወይም ታምራለ በሉት፣ ወይም አንድ ነገር እስኪ አንድ ነገር ፈገግታ ጥሩ ነው በሉ፣ ወይም አንድ ነገር በሉ፣ አንድ ነገር በሉ እስኪ አንድ ነገር። አዎ፣ ከዛ በኋላ መጀመሪያ አንድ ነገር ካላችሁ የሚቀጥለው ለመስማት ይቸኩላል። ታውቃላችሁ፣ አሁን ብዙዎቹ የት እንደሄዱ ቤተ ክርስቲያን፣ ከዛ በኋላ እኔ ስጠይቃቸው ከዛ ይጠይቁኛል፣ ምንድና አንተ ፓስተር ነኝ። ከዛ በኋላ ጥያቄ ምንድን ነው? እናንተ ቤተ ክርስቲያን ትሄዳላችሁ? እንሄዳለን። አዎ፣ አንዳንድ የት እንደሚሄዱ የት ቤተ ክርስቲያን እንደሚሄዱ ክርስቲያኖች እንደሆኑ እነዚህ የማይነጋገሩ በሙሉ ጃስት አንድ መልካም ነገር ስለ ሰው ማለት ከቻላችሁ ሰው ይሰማችኋል። ሰው ይሰማችኋል። ምክንያቱም መልካም ነገርን መስማት የማይፈልግ የለም፣ የማይፈልግ የለም። አያችሁ፣ የት ነው የምትኖረው? ምንድን ነው የምትሰራው? ባባሉ የጌታ ነገር ይመጣል። እኔ ጌታ የረዳኝ ሰው ነኝ፣ እኔ ጌታ የማረኝ ሰው ነኝ፣ የለወጠኝ ሰው ነኝ ብላችሁ ስትናገሩ ከዛ በኋላ መስማት ፈልጋሉ። ለመለወጥ ይፈልጋሉ። ሁላቸውም ለውጥ የሚያስፈልግ ፎክስ የሚያስፈልግ በሽታ አለባቸው። ለውጥ የሚያስፈልግ ችግር አለባቸው። መልስ የሚያስፈልግ ጥያቄ አለባቸው። ማንም ጤናማ የለም። እኔና እናንተ መናገር ስንጀምር እነሱ ይጀምራሉ። ከዛ ሁሉ ነገር ይቀጥላል። ወገኖቼ፣ በእግዚአብሔር ቤት ለማደግ ፍሬያማዎች ለመሆን ክርስትና ሕይወታችን የተቀጣጠለ እንዲሄድ ከፈለግን እነዚህን አራቱን ነገሮች እንጠብቅ። አንደኛው ምንድን ነው? የእግዚአብሔር ቃል እናጥናው። ሁለተኛው በጸሎት እንጠመድ። ሶስተኛው በህብረት እንያያዝ። ህብረት፣ የቅዱሳን ህብረት በጣም ኢምፖርታንት፣ በጣም አስፈላጊ ነው። አራተኛ መስካሪዎች እንሆን። በሄድንበት ቦታ እንመስክር። ወገኖቼ ለእምነታችን ሆነ ለህይወታችን ትርጉም የሚኖረን ከዛ በኋላ ነው። ኢየሱስ ክርስቶስ የትላንትና የዛሬ የነገ የዘላለም ጌታ ነው። ስለዚህ ይህንን ነገር መንገር ነው። ያ ለእኔና ለእናንተ ህይወትን ትርጉምን ይሰጣል። ቤተ ክርስቲያን ወደዚህ የምትመጡት ትርጉም የሚኖራችሁ እያደጋችሁ እየጨመራችሁ የምትሄዱት እነዚህን አራቱ ነገር በትክክል ስትለማመዱ ነው። ስንለማመድ ከታሪክ በፊት ሁሉን ያንቀሳቀሰው ከሁሉ በፊት የነበረው ለሁሉ ምንጭና መደምደሚያ የሆነው ከታሪክ ውጭ ለዘላለም ዘላለም የሚኖረው ከታሪክ በኋላ ለዘላለም ዘላለም የሚኖር የመጀመሪያና የመጨረሻ አልፋና ኦሜጋ የእግዚአብሔር ልጅ የናዝረቱ ኢየሱስ ነው። ስለ እሱ እንመሰክራለን። ስለ እሱ እንኖራለን። በኑ ህይወታችን፣ ኑሯችን፣ ዘመናችን የእርሱ ነው። ክብርን ሰጠው ለዚህ ጌታ። በእግዚአብሔር ቤት ውስጥ እናድጋለን። እናድጋለን፣ በቃሉ እናድጋለን፣ በጸሎት እናድጋለን፣ በህብረት እናድጋለን፣ በምስክርነት እንመሰክራለን ለዓለም ኢየሱስ ክርስቶስ ለዘላለም ዘላለም ጌታ ነው። ሁላችን ብድግ እንላለን። ሃሌሉያ ሃሌሉያ። እጆቻችሁ ወደ ላይ አንሱ። እጆቻችሁ ወደ ላይ አንሱና እኔ የምለውን ትላላችሁ። የሰራዊት ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ስም አንተ የወደድከኝ ሰው ነኝ። አንተ ያስመለጥከኝ ሰው ነኝ። አንተ ያየኸኝ ሰው ነኝ። ዛሬ በቤቴ ለማደግ ፍሬያማ ለመሆን ለክብሬ ለመኖር እፈልጋለሁ በጌታ በኢየሱስ ክርስቶስ ስም። የመንፈስ ቅዱስ እሳት በሕይወቴ ላይ ይምጣ። ሁለመናዬን ይውረሰው። ዘመኔን ይውረሰው። መውጣቴን መግባቴን ይውረሰው። ራሴን ላንተ ሰጥቻለሁ። ለቃልህ ራሴን ሰጥቻለሁ። ለጸሎት ራሴን ሰጥቻለሁ። ለህብረት ራሴን ሰጥቻለሁ። ለምስክርነት ራሴን ሰጥቻለሁ። ሁለመናዬን ተረከብ። አሁንም እስከ ዘላለም በጌታ በኢየሱስ ክርስቶስ ስም እስከ ክብሬን ሰጥቶ ለዚህ ጌታ
በማርቆስ ወንጌል ምዕራፍ 16 ቁጥር 20 ላይ እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከነርሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር ይላል። ወንጌልን ለመስበክ ልባችን በተነሳ ጊዜ ሁሉ እግዚአብሔር ቃሉን በመልከትና በድንቅ ያጸናልናል። ምክንያቱም ወንጌልን የሚሰማ ሰው ይድናል፣ ከዳነም በኋላ በሰይጣን መንግስት ላይ ዘመቻ ይከፍታል፣ የእግዚአብሔር መንግስትም ያሰፋል። አንድ ሰው ዳነ ማለት የዘላለም ህይወት ያገኛል ማለት ብቻ ሳይሆን ብዙ ትርጉም አለው። ስለዚህም ልንመስክር፣ የእግዚአብሔርን ቃል ልንታጠቅ፣ በጸሎት ጉልበትና አቅም እንድናገኝ ይገባናል። የዛሬ መልእክታችን ነው። የተከበራችሁ አድማጮቻችን፣ እድገትና ምስጢሩ በሚል ርዕስ በሁለት ክፍል ያቀረብነውን መልእክት በዚሁ አጠናቀናል። ሳምንት በሌላ ትምህርት እንጠብቃችኋለን። ዝግጅታችንን አስመልክቶ ያላችሁን አስተያየት ወይም ጥያቄ በአድራሻችን ላኩልን፣ እናስተናግዳለን። ሳምንት እንገናኝ። የጌታ ጸጋና በረከት ከሁላችን ጋር ይሁን። ሰላም ቆዩ።
የተከበራችሁ አድማጮቻችን፣ ዝግጅታችንን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ እንደዚሁም በቤተ ክርስቲያናችን የሚተላለፉትን መልእክቶች በሲዲ ወይም በዲቪዲ ለማግኘት ከፈለጉ በአድራሻችን ይጠይቁን። አድራሻችን ኢትዮጵያ ኢቫንጀሊካል ቸርች 4550 ግሪል ሰርክል ስቶን ማውንቴን ጆርጂያ 30083 ብላችሁ ብጽፉልን ይደርሰናል፣ እናስተናግዳለን። www.eetatlanta.com ድረ ገጻችንን ቢጎበኙ የበለጠ መረጃ ያገኛሉ። በቤተ ክርስቲያናችን የሚካሄዱ ፕሮግራሞች ዘወትር እሁድ ጠዋት በ10 AM የሚጀምር የአምልኮ ጊዜ ይኖረናል። እንደዚሁም እሁድ ምሽት በ7 PM የሚጀምር ፕሮግራም አለን። ሮብ ምሽት አጋማሽ በ7 PM የሚጀምር ፕሮግራም ሲኖረን፣ እንደዚሁም አርብ ምሽት በ7 PM ላይ የጸሎት ፕሮግራም ይኖረናል። በእነዚህ ዝግጅቶች ላይ በመገኘት የበረከቱ ተካፋይ እንዲሆኑ እንጋብዞታለን። ለበለጠ መረጃ በስልክ ቁጥራችን 770-496-1665 ይደውሉልን። ደግመዋለሁ፣ 770-496-1665 ይደውሉልን።